بسم الله والولد والمنفس قدوس أهدو أملاك أمين. መስከረም 17 ቀን ኳዚማው በመጀመር በደማቅ መንፈሳዊ ስርዓት የምናከብረው ቅዱስ መስቀል እግዚአብሔር ወልድ ሰው ሆኖ ተሰቅሎ በመሞት ዓለሙን ያዳነበት ሰላምንም ያወጀበት በመሆኑ ነው። እግዚአብሔር ወልድ ዓለሙን ያዳነበት ይህ ቅዱስ መስቀል ከ300 ዓመታት በላይ ተጥሎ ከኖረ በኋላ በክርስትና እምነት እጅግ ጠንካራ በነበረችው በንግስት ሌኒ ፍለጋ መገኘቱን በዚህ ዕለት በታላቅ መንፈሳዊ አገልግሎት ወይም ጸሎት እናከብረዋለን። ቅዱስ መስቀል በመላው ክርስትና ዓለም በዚህ ወር የሚከበር ቢሆንም በሀገራችን በኢትዮጵያ ግን ልዩ ክብር እንዳለው በግልጽ ይታያል። በዓሉ የቤተ ክርስቲያናችን ብቻ ሳይሆን ብሔራዊ የሕዝብ በዓል ነው። በዓሉ የሚከበርበት ቦታ መስቀል አደባባይ ተብሎ የተለየ ነው። እንግዲህ ዘመኑ በሙሉ አዲስ እንዲሆንልን በቅድሚያ እኛ አዲስ መንፈስና አዲስ የሥራ ዕቅድ እንዲኖረን ያስፈልጋል። አዲስ ዓመት ችግርን የምናቃልልበት፣ ድህነትን የምንቀንስበት፣ የጸባይ ለውጥ የምናሳይበት መሆን ከሁላችን ይጠበቃል። ዘመን አልፎ ዘመን ሲተካ ሰው ሁሉ የራሱ የሆነ ራዕይና ተስፋ አለው። ድሃው ሰርቶ ለመበልጸግ፣ ነጋዴው ነግዶ ለማትረፍ፣ በሽተኛው ድኖ በጤና ለመኖር፣ ተማሪው ተምሮ ለማወቅ ተስፋ ያደርጋል። ነገር ግን የሁሉም ተስፋ የሚፈጸመው የሁሉም ራዕይ እውን የሚሆነው እግዚአብሔር ሲፈቅድና እሱ ሲጨመርበት ነው። የቅዱስ መስቀልን በዓል በምናከብርበት ጊዜ በመስቀል ላይ የተከፈለው መስዋዕትነት፣ የተገለጠውን ፍቅር፣ የታወጀውን ምርቅና ሰላም ማሰብ ይገባናል። ቅዱስ መስቀል በቤተ ክርስቲያን ሕይወት ውስጥ ትልቅ ድርሻ ያለው ነው። ቅዱስ መስቀል የወንጌል ልብና መሰረት ነው። ቅዱስ መስቀል በቤተ ክርስቲያን ከቀረ የወንጌል ፍሬ ነገር ቀረ ማለት ነው። ቅዱስ መስቀልን በክርስቲያን ዕለታዊ ሕይወት መጠቀምና ቤተ ክርስቲያን ሕንጻዎች ላይ ማስቀመጥ የተጀመረው ከእርገት በኋላ ዘግይቶ ነው። ምክንያቱም ክርስቲያኖች ይህ የእርግማንና የውርደት ሞት ምልክት የነበረው መስቀል የድልና የድህነት ምልክት እንደሆነ አስቀድመው አያውቁትም ነበርና ነው። ያኔ በብሉይ ዘመን ሰዎች ትልቅ የሚባል በደልን ወይም ስህተትን ሲፈጽሙ በመስቀል ነበርና ነው የሚቀጡት። ያ ደግሞ በክርስቶስ ተገልብጦ ወይም ተደምስሶ ድህነት የተገኘበት በመሆኑ አስቀድሞ ያውቁትም ነበርና ነው። ጠርጡለስ ከ160 እስከ 225 በዘመኑ ክርስቲያኖች በመስቀል እንዴት ይጠቀሙ እንደነበር የሚከተለውን ተናግሯል። በተግባራችን ሁሉ በመንገባበትና በምንወጣበት ጊዜ፣ ልብሶቻችንን ከመልበሳችን በፊት፣ ከመታጠባችን በፊት፣ በቀንና በማታ ወደ ምግብ ገበታ በምንቀርብበት ጊዜ፣ ማታ መብራታችንን በምናበራበት ጊዜ፣ መጽሐፍ ቅዱስን ለማንበብ በምንጀምርበት ጊዜ፣ በዕለታዊ ሕይወታችን መደበኛ ስራችንን በምንጀምርበት ጊዜ በትምህርተ መስቀል እናማትባለን። ይህ አምልኮት በሚፈጸምበት ቦታ ሁሉ ይደረግ ነበር። በአራተኛው መቶ ዓመት ክርስትናው በተሰበከበት ዓለም ሁሉ በቤተ ክርስቲያን ሕንጻዎች በውስጥና በውጭ መስቀልን ማንጠልጠልና መቅረጽ በሰፊ የተለመደ ሆነ። ይህም መስቀል ለቁስጥንጢኖስ በሰማይ የመታየቱና በእናቱ በንግሥት ለኒ የመስቀል መገኘት ውጤት ነበር። ንጉሥ ቁስጥንጢኖስ ከመክሲሚያኖስ ጋር በተዋጋ ጊዜ በሰማይ በፀሐይ ብርሃን ላይ በዚህ የመስቀል ምልክት ጠላትን ድል ታደርጋለ የሚል የመስቀል ምልክት አየ። ከዛ በኋላ ንጉሥ ቁስጥንጢኖስ የፈረሱና የበቅሎ ልጓም፣ የጦር መሳሪያዎችና የጦር ልብሱ፣ ባንዲራውም የመስቀል ምልክት እንዲደረግበት አዘዘ። ከዛ ጊዜ ጀምሮ በነገስታት ዘውድ በገንዘቦችና በተለያዩ እቃዎች ላይ የመስቀል ምልክት ይቀረጽ ጀመር። ጌታችን ኢየሱስ ክርስቶስ ለሰው ልጆች ቤዛ ሆኖ የተሰቀለበት ቅዱስ መስቀል ሕሙማንን በመፈወሱ ምክንያት ብዙ ሰዎች ክርስቲያን ሆኑ። ይህ የተመለከቱት አይሁድ ቅዱስ መስቀሉን በቆሻሻ ማጠራቀሚያ ቦታ ጣሉት። የአካባቢው ነዋሪም በየቀኑ ጎርፍ ስለሚጥሉበት ቦታው እንደ ኮረብታ ሆነ። በሰባ ዓመተ ምህረት ኢየሩሳሌም በጠፋች ጊዜ በኢየሩሳሌም የነበሩ ክርስቲያኖች ተሰደዱ። መስቀሉ የተቀበረበትን ቦታ የሚያውቅ ማንም አልተገኘም። በዚህም ምክንያት ከ300 ዓመታት በላይ መስቀሉ ተዳፍኖ ወይም ተቀብሮ ኑሯል። በ326 ንግሥተ ሕሌኒ ቅዱስ መስቀሉን ለመፈለግ ወደ ቅድስት ሀገር ጉዞ አደረገች። በዛም ይሁዳ የተባለ ሽማግሌ ረቢ ወይም መምህር አግኝታ ቅዱስ መስቀሉ የተቀበረበትን አካባቢ አመለከታት። ይህ ሰው በኋላ በክርስቶስ አምኖ ተጠምቋል። ስሙም ኪራኮስ ተብሏል። ኪራኮስ አይሁድ ቅዱስ መስቀሉን እንደቀበሩትና ጉርፍ መጣ እንዳደረጉበት ለሌኒ ነገራት። እሷም በመጀመሪያ እንጨት ደምራ በዛ ላይ ጣን ጨምራ በሳት ለኮሰችው። የጣኑ ጢስ ወደ ላይ ወጥቶ ወደ ታች ተመልሶ አረፈ። ጢሱ ያረፈበት ቦታም ቅዱስ መስቀሉ የተቀበረበት እንደሆነ አመነች። ከዚህ በኋላ ሰራዊቱ ሌሊትና ቀን የጉርፉን ኮረብታ ቆፈሩ። 20 ጫማ ጥልቀት 300 ጫማ ርዝመት የሆነውን የጉርፉን ክምር ካስወገዱ በኋላ 3 መስቀሎች ተገኙ። አንዱ የጌታችን ሲሆን ሁለቱ መስቀሎች በጌታችን ቀኝና ግራ የተሰቀሉት የሁለቱ ሽፍቶች ነበሩ። የጌታችን መስቀል ሙታን በማንሳቱ ተለይቶ ታወቀ። ቅድስት ሌኒ ቅዱስ መስቀሉን ያገኘችው መጋቢት 10 ቀን 326 ዓመተ ምህረት ነበረ። ቅድስት ሌኒ ይህንን ታምር በማየቷ እጅግ ደስ አላት። ቅዱስ መስቀሉንም ታቅፋ እግዚአብሔርን አመሰገነች። ህዝቡ ሁሉ መስቀሉን እየዳሰሱ ክራላይሶን እያሉ በመዘመር ደስታና ሐሴት አደረጉ። ቀኑ መሽቶ ጨለማ በሆነ ጊዜም የኢየሩሳሌም ጳጳስ ብፁዕ አቡነ መቃርዮስና ንግሥት ሌኒ ሰራዊቱና ህዝቡ በሰልፍ በችቦ መብራት መዝሙር እየዘመሩ ቅዱስ መስቀሉን ወደ ቤተ ክርስቲያን ወስደው በአንድ የጸሎት ቤት አኖሩት። ከዚህ ጊዜ ጀምሮ ነው እንግዲህ ህዝቡ ሁሉ የመስቀል ምልክትን በልብሱ በንቅጻት በተለያዩ ቅርጻቅርጽ መጠቀምና የመስቀልን ክብርን መስጠትና መስገድ መሳለም ማክበር የተጀመረው። ለምን ቢሉ እውነተኛው መስቀል ክርስቶስ ሙት ሲያስነሳ፣ ለምጻም ሲያነጻ፣ ጎባጣውን ሲያቀና ታይቷል ተለይቷል። የመስቀሉ ክብር በመስከረም ወር ለምን ተደረገ? ቅዱስ መስቀሉ መጋቢት 10 326 ዓመተ ምህረት ከተገኘ በኋላ በጊዜያዊ ጸሎት ቤት መቀመጡን እንደጠቀስነው ሆኖ ይሁን እንጂ ንግሥት ሌኒ ለቅዱስ መስቀሉ ክብር በጎልጎታ ቤተ ክርስቲያን አሰርታ መስከረም 16 ቀን 327 ቅዳሴ ቤቱ በደማቅ ሁኔታ ተከብሯል። መስቀሉ የተገኘበት መጋቢት 10 ቀንም የታላቁ ጾም ጊዜ በመሆኑ በብያኔ ወደ መስከረም 16 ቀን እንዲዛወርና እንዲከበር ተደርጓል። የኢትዮጵያ ቤተ ክርስቲያን እንደ መስከረም 17 ባይሆንም መጋቢት 10 ቀን ቅዱስ መስቀሉን ታስባለች፣ ታከብራለች። ማንኛውም ወር በገባ በ10ኛው ቀን ቅዱስ መስቀል ይታሰባል። ከ9ኙ የጌታችን ንዑሳን በዓላትም አንዱ በዓለ መስቀል ነው። ይኸውም በየዓመቱ መስከረም 16 ቀን በደማቅ መንፈሳዊ ስርዓት የሚከበረው በዓል ነው። መስከረም 16 ከቀትር በኋላ በዋዜማው ደመራ ይደመራል። ካህናት ለዋዜማው የተዘጋጀውን ጸሎትና መዝሙር ከፈጸሙ በኋላ ደመራውን ዞሮ ይባርካሉ። ጸሎቱም እንደተፈጸመ ደመራው ይለኮስና ይቃጠላል። የቤተ ክርስቲያናችን የክፍለ ዘመን አቆጣጠር ከመስከረም 17 እስከ 25 ዘመነ መስቀል ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛ ሆኖ የተቀበረበት ወይም የተሰዋበት ቅዱስ መስቀል ላይ ክቡር ደሙ የነጠበበት፣ ጠላት ዲያብሎስ ድል የሆነበት፣ ሰላምና እርቅ ለምድራውያንና ሰማያውያን የታወጀበት ስለሆነ የክርስቶስ የመከራው ዙፋን ስለሆነ እናከብረዋለን፣ እንሰግድለታለን። የክብር ስግደት እንሳለመዋለን። ምንጊዜም በመስቀሉ አናፍርም፣ በግልጥ በአደባባይ እናከብረዋለን።